ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ስለዱ አበበን ማነሽ ብሎ መጠየቅ ከብዙ መልሶች ያገናኛል። ጋዜጠኛ ነበረች፣ ደራሲ ናት፣ ተዋናይም ነበርኩ ብላናለች ባጭሩ ጋችን መሃል። የቅርብ ጊዜ ግብሯ ግን አሳታሚነት ነው። ሴቶች ባልበረከቱበት የመጽሐፍት አሳታሚነት ዘርፍ ውስጥ በነበራት ቆይታ እንደ ዘበት ሊረሱ ሊጠፉ ይችሉ የነበሩ ውብ የሥነ ጽሑፍ ሥራዎችን አሰባስባ ለንባብ ማብቃቷን ከሁለታ የሚቆጠሩት ጥቂት አይደሉም። የስብዓት ገብረ እግዚአብሔር፣ አውግቸው ተረፈ፣ ሙሉጌታ ተስፋዬ፣ ባሴ ሀብቴ ሥራዎች የህትመት ብርሃን እንዲያገኙ አድርጋለች። ከጥቂት ዓመታት ወዲህ መኖሪያዋን በአሜሪካ ምድር ያደረገችው ስንዱ ከህትመቱ ዓለም ፊቷን አዙራለች። ለምን? ይህንንና መጽሐፍትን የህትመት ዘርፉን የሚመለከቱ ጉዳዮችን አጋርታናለች። ተጨማሪ ኪነጥበብ ነክ ዘገባዎችና የሙዚቃ ምርጫም አይዘነጉም። አሁን ግን ወደ ስንዱ እናምራ።
ስንዱ አበበ መሐመድ እባላለሁ። ቲያትር ተጫዋች አውቃለሁ። እዛ ጋዜጠኛ ነበር። ከዛ ደግሞ ዘጠኝ መጽሐፎች አትሜያለሁ። ከዘጠኙ ሁለቱ በራሴ የተጻፉ ሲሆኑ ሌሎቹ ሰባቱ በሌሎች በተለይ ደግሞ ለእኔ ቅርብ የሆኑ ጓደኞቼና እኔ ደግሞ ዋጋ አላቸው እና ትውልዱ እንዲያውቃቸው እንዳይረሳቸው ማለት ብዙ የሰሩ ናቸው። እና በህይወት ጉዞ ውስጥ እነኚህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ወዳቸው ጋሽ ስብሐትን ነበርና ከቤቴ ስወጣ ጋሽ ስብሐትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ጋሽ ስብሐትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደ ጻፏቸው የማንበብ እድል ገጠመኝ እና እኔ ደግሞ ድሮ ሳነብ ሞዳቸውን ስራዎች አስቀራለሁ ራሴ ጋር በእጅ። ድሮ ፎቶኮፒም የለም ኮምፒውተር ምናምን የለም ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስብሐትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው። ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲህ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል እና ስለምወዳቸው ነው። አንደኛ ዋጋ ያላቸው ስራ ናቸው ብዬ ነው ማምነው። እንግዲህ ዋጋ እንደየማንነታችን ይለያያል፣ ግን እነኚህ ሰዎች የአገሪቱ ትልልቅ ሀሳቢዎች ናቸው። ጽሁፍ ብቻ አይደለም የሚጽፉት፣ ሀሳብ፣ ባህል። አሁን የባሴን ወንድም ጌታ ብታይ ጎጃምኛ ምን እንደሆነ ምንም ሌላ ነገር አያስፈልግም። በቃ ቁጭ አርጎልናል። እና ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው። የሰሩት ግን በጣም ብዙ ነው ያልታተሙ። እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣ እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው ከፍተኛ የማከፋፈል ችግር አለ። በተለይ ደግሞ መንግስት ከጠላህና መንግስት በጥሩ አይነት ካላየህ የባሰ ትጎዳለህ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉት አልማ ምናምን የሚባሉ አካላት ናቸው። አብሮን ተምሯል ምናምን የሚሉ ትልልቅ ባለስልጣኖች ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ፣ እኔን ጎዳኝ። እና ባለኝ በሌለኝ የመጨረሻ ፍራንኬ አተምኩ። እና ምንድን ነው ያሰብኩት በመጽሐፍ ምረቃ ቀን አዘጋጅቼ በምረቃው በመሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለሁ ነው። አንደኛ ስለተናደዱና ስለተው ይጎዱሃል። እነሱ ጋር ስትጣላ ብዙ ጉዳት ነው የምታተርፈው። አንድ ሚዲያ እንዳይመጣ በሰርኩላር ይመስለኛል አገዱ እና ማንም ያን ቀን መጽሐፍ እኔ አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። በዚህ ምክንያት ሳይሸጥ ቀረ። ከዛ ደግሞ ሜጋ እንዲገባና እንዲከፋፈልልኝ ስጠይቅ ይቆይ ተብሏል አሉ። ማን እንዳለ አላውቅም። ከዚ እጄ ውስጥ ቀረ ሁሉ መጽሐፍ ሌሎችን ደሞ አሉ በቁጥር ትንሽም ቢሆኑ በግልም ያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥፍ መጽሐፍ አይሸጥም አሉ። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለሁ 4 ኪሎ መሃል ላይ ከመሬ ብዬ ወጣቶቹ ለምነው ነው የተው ፈላ በቃ የመጨረሻውን ገንዘቤን እሱ ወሰደው ግማሹንም አላወጣሁት ማተቢያ ቤት ነው ጥዬው የጠፋሁት። መንግስት ቫልዩ ላላቸው ጉዳዮች ትኩረት የሚሰጥ ስፔሻል እንደዚህ በተለይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን ያዩት የሚያድጉ ነገሮች ላይ እና ቫልዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር በያለው አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምላሁን ያለው ነገር ምንድነው ሽያጭ ነው ኦልሞስት ነው ልክ አይደለም። ሌላም ደግሞ መኖር አለበት አዳዲስ ልጆቹን የሚያበረታታ ያልተሰሩ ያልኛ ምን ቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው። አንደኛ ነው ምል አገራችን እኔ አሁን ለውጥ ምናምን ሲባል ግራ ነው የሚገባኝ። ለውጥ መጀመሪያ ማህበረሰቡ ነው መለወጥ ያለበት። ለውጥ ከየራሳችን ነው መጀመሪያ ያለበት። እኔ ሳልለወጥ ሌላውን ለመለወጥ መቻል አይቻልም። ለውጥ የሚመጣው ደግሞ ጥበበኞችን በማክበር ጥበበኞች ጥበባቸውን የሚያስተላልፉበትን መንገድ በማመቻቸት በማገዝ በመርዳት ነው።
ጋዜጠኛና ደራሲ ስንዱ አበበን በአድማጮች ስም አመሰግናለሁ። አሁን አጫጭር ኪናዊ ወሬዎችን የምንሰማበት ሰዓት ላይ ደርሰናል። ከሮይተርስ የተገኙ ናቸው። ኔትፍሊክስ የተሰኘው ፊልምና ትርኢት ማሳያ አውታር ለመጀመሪያ ጊዜ የግብጽ ተከታታይ የቴሌቪዥን ድራማ ማስተላለፍ ሊጀምር ነው። ፓራኖርማል የተሰኘው ተከታታይ ድራማ ተቋሙ በመካከለኛው ምስራቅ የጀመረው እቅድ ከፍ ያለ እርምጃ ነው ተብሏል። ድራማው አህመድ ካሊድ ታውፊክ የተባሉ የግብጽ ደራሲ ስራ ላይ የተመረኮዘ ነው። ለበርካታ ዓመታት ጄምስ ቦንድ የተሰኘውን የእንግሊዝ ሰላይ ገጸ ባህሪ ለብሰው የተጫወቱት ሾን ኮነሪ በ90 ዓመታቸው ከሰሞኑ ከዚህ ዓለም በሞት ተለይተዋል። ስኮትላንዳዊው ኮነሪ በሰላማዊ እንቅልፍ ውስጥ እንዳሉ ማሸለባቸውን ባለቤታቸውና ልጆቻቸውን ጠቅሰው የመላ ቤተሰቡ ቃል አቀባይ ናንሲ ስሌዘር ተናግረዋል። ሾን ኮነሪ ቀልብ ሳቢውን ሰላይ መሠረት አድርገው ከተሠሩት 26 ፊልሞች መካከል 7ቱን ተጫውተዋል። የኮቪድ-19 ቫይረስ የታዋቂውን የጣሊያን ሚላን ላስካላ ኦፕራ ቲያትር ቤት ስራ እየፈተነው ነው። በዚያ ከሚሰሩት መካከል 18 ድምፃውያንና 9 መሳሪያ ተጫዋቾች በቫይረሱ ተይዘዋል። በአሁኑ ሰዓት አጃቢ ዘፋኞችና የኦርኬስትራው ገሚስ ክፍል አባላት ራሳቸውን አግልለው እንዲቀመጡ ተደርጓል። ኢትዮጵያውያን ከግዛቶቻቸው አልፈው ስለ ሌሎች ህዝቦች መብት መከበር ያቀነቀኑበት ዘመን ነበረ። ለዚህ አብነት ከሚሆኑት መካከል በድምፃዊ አለማየሁ እሸቴ የተቀነቀነው ጥቁር ግስላና በተስፋዬ አበበ የተጻፈው የጥቁር ድምፅ የተሰኙ ሙዚቃዎች ይገኛሉ። ለመሆኑ ከእነዚህ ሙዚቃዎች በስተጀርባ ያለው ታሪክ ምንድን ነው? በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፊ ተውኔትና አዘጋጁ ተስፋዬ አበበ ግን ከኢትዮጵያ ግዛት ወዲያ ያሉ ህዝቦች ህመም ያመው ነበረ። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና
በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደረግ ነበር። እዚህ አስራኤል ስላሰብ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት በጥሞ ደራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረግኩኝ። እዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት፣ በተለይ ኤምሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ። ቀኝ ገሊዮ ደሙ የበጠ መብቱ እንዲከበር ግጭት ያቄ ነው።
አፍሪቃውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰባዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው።
አንጎላ ሞዛምቢ
ድምፅ የሚለው ዜማ ኮር እንደ ኮረስ ነው። በሀይሉ ሴቴና ታደለ በቀለ የሚሰሩት ነው ያደረኩት። ግጥሙ የውዝግብ መድረክ ፍረጅኝ አንቻለን፣ ሰው የእግዚአብሔር እንጂ የሰው ባሪያ አይደለም፣ ምድር የሁሉም ናት ጥቁር ነጭ ሳትመርጥ አያበላልጥም የቆዳ መለወጥ፣ ቶሎ ይውጡ ነጻ ከዚያ ከኮሎኒ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ እና የደቡብ አፍሪካ አብጓል ጊዜያቸው በህግ ሊሰካ እንዳይወላደድ የሰው የኑሮ ቅርስ ቅኛ አገዛዝ ይጥፋ ይላል የጥቁር ድምፅ። እንዲህ ያለ ነው የሚሄደው። እኔ ይገርመኛል፣ በዛን ጊዜ አፓርታይድን በተመለከተ በጣም ነበር ዋጋ የነበረው እና በቲያትሩም እንደዚሁ የተዋገሩ በጣም ግሩም ሆኑ። በዛን ጊዜ ገና ልካከል ነው ህብረተሰቡም የማየት አቅሙም ስለ አፓርታይድ እና ጠንካራ ባይሆን ግን በጣም ነበር ብዙ ሰው ነበር አድናቆት እየሰጠ ያየ ነበረው።
በዚያው ዘመን በአለባበሱ ቄንጠኝነት ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ እሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምፀ መልካምነት ወዲያ ለውጥ ፈላጊ አመፀኛም ቢጤ እንደሆነ የመንግስት ሹማምንትን ናጤ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው።
ኃይለ ሥላሴ መንግስት ላይ አንቺስ በግርድና ብትሰሪ ምን አለ፣ እኔስ በኩልነት ብደክም ምን አለ፣ የሚፈርተን እንደር የሚል እንትን አንድ ቆንጆ ሙዚቃ ነበረ ኮሎኔል ግርማ ኃይለ ያወጣው። እሱም በገባንኩበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸባርቅ ነው። የህዝብን ሀቅና እውነታ ላላይ ማዋቀውም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው ማምነው በግሌ።
አለማየሁም የዘር መድሎ እንዲቀር በተለያዩ ሀገራት ጥቁሮችን እንደ አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ።
ሽጉጥ መትሱ አንገቶታ ያ ጥቁር ግስላ ደምሸቶታ
ዋል። እኔ እንኳ በዛን ጊዜ እንቂጥ አመለካከት የነበረኝ ሰው ነኝ። ነፍስን ማረውና አባቴ በጣም አፓርታይድ እንትን በጣም ይቆረቆርና እንትን የሚል ሰው ነበረ። ሲበሳጭ የሚሰማው የዛ ጊዜ በጥቁሮች ላይ በገዛ ሀገራቸው በነጮች እንትን የሚደረገውን ግፍ በመቃወም እንትን ይል ነበር። ያን ተመርኩዤ በዛው አንጻር ደግሞ አገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ስር ነን በሚል በድሃው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይህንን ራሴ እንደ ቀልድ ጫር ጫር እየጻፉ
ያ ጥቁር ግስላ እየተባለ በሙዚቃ ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ጠቆም ለማድረግ ታስቦ ነው የሚል ነገር አለ። እውነት ነው ይሄ?
አይደለም። በዛን ጊዜ ይህን ያህል የበሰለ አመለካከት በእኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ ርክር የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደግኩኝ ከበሰልኩኝ በኋላ የሚሰማውና የማውቀው ተዘፊት አልነበረም ለማለት ነው።
ኢትዮጵያን ሙዚቀኞች ከእነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋ አበበ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ።
አሁን በትክክል አፓርታይድ ቅኝ አገዛዝ እንደው ረክተው መግዛት ባይኖርም ሰውርቀኛ ግዛት አለ። አሁን በጣም በሚገባ ምናቆ ከኛ ሀገር ጀምሮ ሄደም ጋር ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ኪነ ጥበብ፣ አንድ በድምፅ የሚቀርብ ነገር፣ በድራማ የሚቀርብ ነገር ትልቅ አስተዋጽኦ አለው እና ሁሉም ጋር ትኩረት ሊደረግበት በተለያየ ቋንቋ ቢቀርብ ደስ ነው የሚለው። በተለይ በኮርፌ ሙዚቃዊ ድራማ የአፓርታይድ ምንነት አሁን ጊዜ ያለው የሰውርቀኛ ግዛት ምንድን ነው የሚለውን በሙዚቃዊ ድራማ አሁን እኛ ጋርም አሉ ጠበብቶች ሊሰሩት ቢችሉ ጥሩ ነበር ነው የምለው።
ድምፃዊ አለማየሁ እሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለትን የእርካታ መንፈስ ያስታውሳልና
እጅግ በጣም በኩራት ነው የምተነፍስበት። ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይቺ ድብልብል ዓለም የሁላችንም ነች። ዓለም እንዳትጠፋ፣ ዓለም በስርዓቱ እንድትካሄድ፣ ህግና እንትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እምነት አለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላቴን ብዙህ ናቸው ለሀገር ለወገን የሰሩትን እንትን ዞር ብዬ ሳየ እኮራበታለኝ። ለሌሎችም ወንድሞቼ ይህንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ
አብረን ስላመሸን ደስ ብሎናል። የሳምንት ሰው ይበለን። ከአቀናባሪው ኤልያስ አስማረ ጋር ሀብታሙ ስዩም በዚህ ይሰናበታችኋለሁ። የዚህ መርሃ ግብር ዋና አርታኢ ትዝታ በላቸው ናት። መልካም ሳምንት።
I should never. 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 I should